እሺ እህታችን ተነሽና ሰላም እንበልሽ። እንኳን ደህና መጣሽ። ከየት ነው የመጣሽው? እግዚአብሔር ይመስገን። እንኳን ደህና መጣሽ። እሺ ሌሎች ካላችሁ እንኳን ደህና መጣችሁ ልንላችሁ እንወዳለን። እግዚአብሔር ይመስገን። እህታችን ኢየሩስ እንኳን ደህና መጣሽ እንደገና። ጌታ ይመስገን። የሚቀጥለው ሳምንት ነው የምትዘምሪልን? ገና አልተረጋገጠም። እሺ የእግዚአብሔር ስም ብሩክ ይሁን። የጌታ ስም የተባረከ ይሁን። ትላንትና እጅግ በጣም ልዩ የሆነ ስልጠና ጊዜ ነበረን። መጽሐፍ ቅዱስን እንዴት ማጥናት እንዳለብን እግዚአብሔር ብዙ መሰረታዊ ነገሮች አስይዞናል። ይህንን ትምህርት እንቀጥላለን። ያላለቀ ክፍል አለ እና ደግሞ ተግባራዊ ፓርቱን ያንዳንዱን ክፍል ወንድማችን ቀልቤ ሳለህ እንዴ ለካ እንኳን ደህና መጣ ተደብቆ ነው ያለው እና አንዳንድ ጊዜ ሰዎች አይታዩ ልብስም ምንም ያጨልመዋል። እግዚአብሔር ይመስገን። እና ምንድን ነው ይህንን ስልጠና ፕራክቲካሊ እናየዋለን እና የታሪክ መጽሐፍቶችን፣ የትንቢት መጽሐፍቶችን፣ የቅኔ መጽሐፍቶችን እና ወንጌላትን እና መልእክቶችን ተምሳሌቶችን እየወሰድን ፕራክቲስ እናረጋለን። እንዴት እንደምናጠና መጽሐፍ ቅዱስ ያጠናን ዘዴን በተግባር እንተረጉማለን እና በጣም ኢንተረስትድ ከተኮነ ይሄ ነገር ሰከንድ አላደለም ኔቸር እስኪሆን ድረስ በጣም ሪፒቲቲቭ በሆነ መንገድ ፕራክቲስ ማድረግ ይጠይቃል። ምክንያቱም አንዳንዴ አጉል የሆነ ያጠናን ዘዴያችን ልማድ ይሆንና አለቃችሁ ይለናል። ስለዚህ እነዚህን ነገሮች ልብ ብለን እስክናያቸው እስክንለምዳቸው እስክንጠቀምባቸው ድረስ እናያለን። የእግዚአብሔር ስም የተባረከ ይሁን። ዛሬ ከዚህ በፊት ያስተማርኩትን ትምህርት በሪቪዥን መልክ እናየዋለን እና በክርስቶስ የሚታወቅ ሰው የሚለውን ነው ለማሳየት የምፈልገው እና በክርስቶስ የሚታወቅ ሰው የሚለውን ትዝ ይላችኋል በአንደኛ ቆሮንቶስ ውስጥ ምዕራፍ 15 ላይ ሁለት ሰዎችን መጽሐፍ ቅዱስ ያወዳድራል። በዚህ ዓለም ላይ ላሉ ለሰዎች ልጆች ሁሉ ወሳኝ ስፍራ ያላቸውን ሲያወዳድር እንመለከታለን። በአንደኛ ቆሮንቶስ 15 ላይ የሚናገረውን ክፍል እንደዚሁ አነባዋለሁ። እዚህ ፓወርፖይንት ላይ አላስቀመጥኩትም። አንዳንድ ጊዜ እንትን ከማለት የተነሳ እንትን እላለሁ እና ምዕራፍ 15 ቁጥር 44 ላይ የእግዚአብሔር ቃል የሚለውን አነባለሁ። በክርስቶስ የሚታወቅ ሰው እንዳትረሱ፣ ይሄ ርዕስ በክርስቶስ የሚታወቅ ሰው እና በዚህ መንፈስ ውስጥ ሆነን ይህን ክፍል እናነባዋለን። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ ካለ በኋላ ቁጥር 45 እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ ምን ሆነ ይላል? መንፈስ ሆነ ይላል። ነገር ግን አስቀድሞ ፍጥረታዊው ቀጥሎ መንፈሳዊው ነው እንጂ መንፈሳዊው መጀመሪያው አይደለም። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። መሬታዊው እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። የዚያን የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስንት አዳሞች ያሳያል? ሁለት አዳሞች ያሳያል። የመጀመሪያውን አዳም ፊተኛው ይለዋል በአማርኛ መጽሐፍ ቅዱስ፣ የመጀመሪያው አዳም ይለዋል። ሁለተኛውን አዳም ማን ይለዋል? በዚህ ቦታ ላይ ኋለኛው ይለዋል። በእንግሊዝኛ አንዳንድ ትርጉም ብትመለከቱ የመጨረሻው አዳም ይላል፣ የመጨረሻው አዳም ይላል። በእነዚህ በሁለት አዳሞች የሰዎች ልጆች ታሪክ ሊወሰን እንደሚችል እናያለን። ፊተኛው አዳም የመጀመሪያው የተፈጠረው ለኔና ለናንተ በአለም ላሉ ለሰዎች ልጆች ሁሉ መወለድ ምክንያት የሆነው አዳም ነው። ያንን አዳም እዚ ቦታ ላይ ሲገልጽልን እግዚአብሔር ቃል ምን ይላል? ከመሬት መሬታዊ እንደሆነ ይናገራል። ዛሬ የለበስነው አካል ከአዳም የተገኘው ኦሪጅናል የተሰራው ከመሬት የተገኘ ነው። ለዚህ ነው አፈር ነህና ወደ አፈር ትመለሳለህ ብለው ስንሞት የምንቀበረው። እና መጽሐፍ ቅዱስ ላይ ይሄንን ቃል ከእግዚአብሔር ነው ወሰዱት እና ወደ መጣበት አፈር የሚመለስ ሰው እንደሆነ እናያለን። ከመሬት መሬታዊ ነው ይላል። ለዚህ ነው ከዚህ ከመሬት በተገኘ የህይወት ለህይወት የሚያስፈልግ ነገር ምን ኖረው። እና ይሄንን ሁኔታ እንደዚህ ካለ በኋላ መጽሐፍ ቅዱስ ሲናገር ኋለኛውን አዳም ይገልጠዋል። ኋለኛው አዳም ህይወትን የሚሰጥ መንፈስ ነው ይላል። ክርስቲያኖች በጣም አድርገን በጥብቅ ማስተዋል ያለብን ነገር የጌታ የኢየሱስ ክርስቶስን አዳኝነት ስንመለከት፣ ጌታ ኢየሱስ ወደዚህ ዓለም የመጣበትን ጉዳይ ስናይ ትልቁ ምስጢር ህይወት እንዲሆንልን ነው። ክብር ለእግዚአብሔር ይሁን። ብዙ ሰዎች ጌታ ኢየሱስ ሊያስታርቅ ኃጢአታችንን ይቅር ሊል ሊሞትና ተሞቶ በመሞቱ የተገኘው ነገር ላይ ያተኩራሉ። ነገር ግን ጌታ ኢየሱስ ክርስቶስ የመጣው ህይወት እንዲሆንልን ነው። ጌታ ኢየሱስ የመጣው ህይወት እንዲሆንልን ነው። እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው ብሏል ጌታ ኢየሱስ። ብዙ ሰዎች ይህንን በአሁኑ ጊዜ ሲጠቅሱት በዚህ ምድር ላይ ጌታ ኢየሱስ ክርስቶስ ምድራዊ ህይወታችንን፣ ትዳራችንና ኑሯችንን ሊያሳካ እንደመጣ አድርገው ይተረጉሙታል። በፍጹም ስህተት ነው። ጌታ ኢየሱስ በዚህ ምድር ላይ ለምንበላው ለምንጠጣው ኑሯችን ተሳክቶ ለምንኖረው የደስታኛ ህይወት አይደለም የመጣው። ይሄንን አይሰጠንም ማለት አይደለም። በጌታ ያለው ደስታ በዚህ ምድር ላይ በምንኖርበት ጊዜ በስር ቤትም ያለ ደስታ ነው። በጌታ ያለው ደስታ ሰው ምንም ባይኖረውም ደስተኛ ይሆናል። በጌታ ያለ ደስታ በማቴሪያል ነገር ተቀላቅሎ የሚመጣ ደስታ አይደለም። እግዚአብሔር የተመሰገነ ይሁን። መንፈሳዊ ህይወት ጌታ የሚሰጠን ህይወት የዚህ ምድራዊ ቁሳቁስ አያስፈልገውም። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ሁለተኛው አዳም የመጨረሻው አዳም የሰዎችን ልጆች እድል ፋንታ የሚወስነው ህይወትን ምን የሚያደርግ ነው? የሚሰጥ ነው። ህይወትን የሚሰጥ በሉ። ህይወትን የሚሰጥ በሉ እስቲ። ክብር ለእግዚአብሔር ይሁን። ህይወትን የሚሰጥ ነው። ይህንን ህይወት ጌታ ኢየሱስ ክርስቶስ ይሰጣል። ይህንን አብረን እንመለከታለን። ነገር ግን በዚህ ቦታ ላይ ምን እንደሚል ተመልከቱ። ሁለቱን አዳሞች አስቀድሞ ፍጥረታዊው ነው ይላል ሐዋርያው ጳውሎስ። ምዕራፉን በሙሉ ከላይ ጀምራችሁ ብትመለከቱ የሙታን ትንሣኤን ለማያምኑ ሰዎች ነው የሚናገረው። የክርስትና እምነት ዋጋ ያለው ትንሣኤ ኢየሱስ መነሳቱ ላይ ነው። ኢየሱስ የሞተው ሞት ውድ ወገኖቼ ትንሣኤን ማስገኘቱ ነው ያዳ ነው። ኢየሱስ ሞቶ ቢቀር ኖሮ አያድነንም ነበረ። ነገር ግን ኢየሱስ ክርስቶስ ተነስቷል። ኢየሱስ መነሳቱን አንድ ሰው ባያምን እምነቱ ምን ይሆናል? ከንቱ ይሆናል። ከንቱ ይሆናል። መጽሐፍ ቅዱስ ይህን ጉዳይ በጣም በሚገርም ሁኔታ ይናገራል። ምዕራፍ 15 ላይ ብትመለከቱ ቁጥር 19 ላይ የጌታ ኢየሱስ ክርስቶስን ማዳን ባንቀበል 19 ቁጥር 15 ቁጥር 14 ቁጥር ላይ ብትመለከቱ ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ምንድን ነው? ከንቱ ነው። ስለዚህ ሃይማኖታችን ሙሉ የሚሆነው ዋጋ ያለው የሚሆነው የጌታ መነሳት ስፍራ ካለው ነው። ቁጥር 19 በዚች ህይወት ብቻ ክርስቶስን ተስፋ አደረግን ከሆነ ከሰው ሁሉ ይልቅ ምንድን ነው? ምስኪን እምነት ብዬ በሬዲዮ አስተምሬያለሁ። ሰምታችኋል? ታስታውሳላችሁ? እሱን ትምህርት እንደገና መድገም አለብኝ። ምስኪን እምነት እና የብልጥግና ወንጌል ምስኪን እምነት ነው። የብልጥግና ወንጌል እግዚአብሔር ይሄን ያደርግልናል ምስኪን እምነት ነው። ለዚች ምድር ብቻ ጌታን ተስፋ የሚያስደርግ ጌታ ኢየሱስ ክርስቶስን ተስፋ ያደረግነው ለሰማያዊ ነገር ነው። አንደኛ ቆሮንቶስ 15 እንዴት እንደሚናገረው ተመልከቱ። አያችሁት? ነገር ግን አስቀድሞ ፍጥረታዊው ቀጥሎ ምንድነው ይላል? መንፈሳዊው ይላል። በሌላ አባባል እግዚአብሔር በመጨረሻው አዳም በመጨረሻው አዳም የመጨረሻ በተባለው በኢየሱስ ክርስቶስ የተገኘው ሰው ምን እንደሆነ ሊያሳየን ነው የሚፈልገው። እና ከመጀመሪያው አዳም የተገኘው ነው በመጨረሻው አዳም በልዩ ሁኔታ እንድናገኘው የተደረገው ነው የሚለው። ለምሳሌ ከላይ ምሳሌ ይሰጣል። ከቁጥር 35 ጀምሮ ስታነቡ ገበሬ ዘር ይዘራል እና የሚዘራውን ዘር የለም አልዘራም እቺኑ በልቼ በሞት ይሻላል ብሎ ቢል ምን ይሆናል? ያልዘራት ዘር ብቻዋን ትቀራለች ፍሬ አታፈራም። ነገር ግን ቢዘራትሳ ብዙ ፍሬ ታፈራለች ጎተራው ይሞላል። አንድ የስንዴ ቅንጣት የሆነው የናዝሬቱ ኢየሱስ ክርስቶስ በርሱ ወንጌል ሲጀምር ዮሐንስ ወንጌል በርሱ ህይወት ነበረች ህይወትም ምን ነበረች? የሰው ብርሃን ነበረች። እሱ ጋር አለች የተባለችው ህይወት በመጀመሪያው አዳም ጋር አልነበረችም ኢየሱስ ጋር ነበረች እቺ ህይወት። ይህችን ህይወት ለሰዎች ሁሉ ሊሰጣት ፈለገ ኢየሱስ። እሱ ጋር በአምላክነቱ እንዳለች ብትሆን እቺ ህይወት እሱ ጋር እንዳለ ብትቀር ብቻዋን የሱ ብቻ ሆና ትቀራለች። ለኔና ለእናንተ ግን እንድትሆን ግን ፈለገ። ምን አደረገ? አዳም ከሰራ ኃጢአት መስራት ከጀመረበት ጀምሮ የሰው ልጆች ሁሉ ይሞታሉ። ሞት በሰው ሁሉ ላይ ሰልጥኗል። ሰዎችን ሁሉ ይገዛል። ነገር ግን ይሄ የመጨረሻው አዳም እሱ ጋር ባለችው ህይወት ህያዋን ሊያደርገን ፈለገ። ስለሆነም ሟች ሆነውን አዳምን ያዳምን ማንነት ገንዘቡ አደረገ። ከድንግል ማርያም ሲወለድ ከኔና ከናንተ ጋራ ሰው በሆነው ባህሪያችን ሁሉ አንድ ሆነ። ክብር ለእግዚአብሔር ይሁን። ከዛ ምን አደረገ? በዚህች ህይወት ኢየሱስ ክርስቶስ አሁን ብቻውን ቢኖር ብቻውን ይቀራል። ነገር ግን ምን አደረገ? የኔና የናንተን ሟች ሆነውን ህይወት ገንዘቡ ያደረገውን መሞት ያለበትን ህይወት ውድ ወገኖቼ እንዲሞት አደረገ። ለምን? ምክንያቱም ያንን ህይወት ሊሰጠን የፈለገው ኢየሱስ ክርስቶስ በትንሳኤ ነው። ክብር ለእግዚአብሔር ይሁን። በትንሳኤ ነው። ሳይሞት ቢሰጠን ኖሮ ኢየሱስ ክርስቶስ መስቀል ላይ እንደዛ ባለ መንገድ ባይሞት ኖሮ ኢየሱስ ክርስቶስ ታመመ እና ሞተ እና ተነሳ ቢባል ኖሮ ማንንም አይቀበልም። አይ ሳይሞት ነው እንትን ያለው ኮማ ገብቶ ነበር ወይ እንደዚህ ነበር ይላሉ። ነገር ግን ጌታ ኢየሱስ ክርስቶስ ጋር ግን ያለችውን ህይወት ግን ሰዎች አመነ እንድንቀበል በአደባባይ በግልጥ በብዙ መከራና ስቃይ አረመኔ ሰዎች በሚሰቀሉበት ስንት ግፍ የሰሩ ሰዎች የሚገባኝን ቅጣት ተቀብያለሁ ብለው እንኳን ማለት የሚያስቸግረውን መከራ የሚቀበሉበት ሞት ኢየሱስ ሞተ። እና በዛ እሱ ጋር ባለችው ህይወት ያንን የሞተው ማንነታችን በክብር ምን አረገ? አስነሳ። ክብር ለእግዚአብሔር ይሁን። ተነስተዋል በሉስቲ። ክብር ለእግዚአብሔር ይሁን። የስንዴ ቅንጣት አለ በምድር ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ምን ታረጋለች? ብዙ ፍሬ ታፈራለች። ብዙዎቻችን ክርስቲያን የሆንበትን ቦታውን ስለማናቅ ነው ይሄ ነገር የማይገባን። ጌታ ኢየሱስ ያገኛችሁ የት ነው? የት እንዳገኘን ብዙ ጊዜ ይጠፋናል። ጌታ ኢየሱስ የት እንዳገኘን ይጠፋናል። ብዙ ጊዜን በድራማ መልክ አስተምረዋለሁ። እንደ ድራማ አድርጌ ሰውና ህግ ተጋቡ ብያስተምራለሁ። ሰውና ህግ ምን አረጉ? ተጋቡ። እና አንድ ቦታ ሳስተምር ሰውና ህግን ስም ሰጥቻቸዋለሁ። ኖሞስና ጉኔ ተጋቡ። ጉኔ ማለት ሴት ማለት ነው በግሪክ። ኖሞስ ማለት ግሪክ ነው። ኖሞስና ጉኔ ተጋቡ። እና ሁለት ባልና ሚስቶች አወጣውና ኖሞስና ጉኔ አድርጌ አሳየኋቸው። ና የዛችን እህት ስም እስካሁን ጉኔ ነው የሚሏት። ጉኔ ነች ይሉኛል። ኖሞስና ጉኔ ተጋቡ። እና ሲጋቡ ያላቻ ጋብቻ ነበራቸው። እና ይሄ ያላቻ ጋብቻ ምንድን ነው? የባህሪ ልዩነት አላቸው። የባህሪ የጸባይ ሳይሆን የተፈጥሮ ልዩነት አላቸው። ኖሞስ መንፈሳዊ ነው። ጉኔ ስጋዊ ነች። ኖሞስ ጻድቅ ነው። ጉኔ ኃጢአተኛ ነች። በሁለቱ መካከል ያለው ህይወት ምን እንደሚመስል ይታያችሁ። ኖሞስና ጉኔ በእንደዚህ ያለው ሁኔታ ሲኖሩ ኖሞስም ኖሞስነቱን ያሳያል። መንፈሳዊ ነው፣ ጻድቅ ነው። ጉኔም ጉኔነቷን ታሳያለች። ስጋዊ ነች፣ ኃጢአተኛ ነች። በዚህ አይነት ሁኔታ በሚኖርበት ጊዜ ጉኔ በስጋዊ ተፈጥሮዋ ታፍራለች፣ ደስተኛም አይደለችም። ባሏን ለመምሰል ትፈልጋለች። ቅዱስ ጻድቅ መንፈሳዊ ነገሩ ይማርካታል። ይሁን እንጂ የሚለውን መሆን የምትችልም ይመስላታል። እሷ ጋር ያለው ተፈጥሮ የሚያሰራትን ነገር እያየ ታፍራለች እንጂ ይሄንን ለመስራት ችግሯ የት ጋር እንዳለ አታውቀውም። የሚመስላት በማድረግና ባለማድረግ ያለ ችግር እንደሆነ ነው የምታየው። ስለዚህ ኖሞስ ከኔ ጋር በሰላም እንግዲህ ተፋቅረን ተከባብረን እንድንኖር ምልሽን አድርጊ ሲላት፣ በጣም ይህንም አላረግ ነው አብሬ ያለው ጥሏለች። ግን የሚለውን ለማድረግ ትፈልጋለች፣ ነገር ግን አታደርገውም። ሮሜ 7 የእሷ ታሪክ ነው፣ የጉኔ ታሪክ ነው። እና ኖሞስ ደግሞ ስትሪክት ነው። እና ከዚህ እሷ ከሰራችው ኃጢአት ጋር ይህን ኃጢአት ከሚያመርት ነገር ጋር መኖር አይችልም። ለመኖር አለማድረግ ነው፣ የምታደርጊ ከሆነ መሞት ነው እያለ ይኮንናታል። ይህንን ስቃይ የሞላ የኩነኔ የፍርድ የበደል የግልት ህይወቷን እያየ ኖሞስና ጉን የሚኖሩት ነገር ያሳሰበው ሎጎስ መጣ። ሎጎስ ማን ነው? ሎጎስ መጣ። ሎጎስ ኢየሱስ መጣና በጣም ህጉን አክብሮ፣ በጣም አንተ መንፈሳዊ ነ፣ ጻድቅ ነ፣ ቅዱስ ነ፣ ይህች ሴት ግን ተፈጥሮም እንደዚህ ነው፣ ከአንተ ጋር መኖር አልቻለችም። ሊረዳት ከሚችል ከሌላ ሰው ጋር ተጋብታ ብትኖር፣ ከአንተ ጋር እንደኖረች ለሌላ ብትሆን ምን ይመስልሃል አለው። በእኔና በእሷ መካከል ያለው ጋብቻ ሰማይና ምድርን ቢያልፍ እስኪቀል ድረስ በሆነ ኪዳን ተሳስረናል። እሷን ለመርዳት ከእኔ አንዲት ቅንጣት እንኳን መሻሻል አትችልም። ስለዚህ ታዲያ እሷ እድል ፋንታ ምንድን ነው? የእሷ እድል ፋንታ እድል ፋንታ ምንም አማራጭ የሌለው መሞት ነው አለው። መውጫዋ ሞት ነው አለው። አዎ መውጫዋ ሞት ነው። አዎ በሞቷ ላይ አገኛታለሁ አለ። አንተ ኮንነሃት በሰራችው ስራ የምትሞትበት ቦታ ላይ አገኛታለሁ አለ። እዛ ቦታ ነው ሄጄ አገኛታለሁ። እዛ ቦታ ላይ ሊያገኛት የሚችለው ሎጎስ በአንድ ነገር ነው፣ እሷ የምትሞተው ሞት ከሞተ ነው። ስለዚህ ሎጎስ ምን አደረገ? እንደዚች እንደ ጉኔ በህግ ስር ኖረ። ህጉ የሚያዘውን ትእዛዝ ሁሉ እየጠበቀ ነውር በደል የሌለበት የሚከሱት ሰዎች እንኳን ስለ ኃጢአት የምትከሱኛለ ሲላቸው በኃጢአት እንደማይከሱት እስኪናገሩ ንጹሕ የሆነ ሞት ሞተ እና ኢየሱስ ክርስቶስ ከህግ ስር ሆኖ ጉኔ የምትኖረውን ጉኔ ያላትን ተፈጥሮ ሁሉ ተጋርቶ ጉኔ የምትሞተውን ሞት ሞተ። ሞቶ ሲነሳ ሎጎስ ምን አለ? ኖሞስን ጥያቄ ጠይቀዋል። ጉኔ የሞተችውን ሞት ሞቻለሁ አልሞትኩም ይለዋል። ሞተሃል። ተነስቻለሁ አልተነስ ተነስተሃል። በአንድ ነገር እንስማማ። እኔ በድራማ ማሳያችሁ መጽሐፍ ቅዱስ ላይ አለ ባይዘ ወይ መጽሐፍ ቅዱስ ላይ ይሄ ተጽፏል፣ አሳያችኋለሁ። እና ይሄች ጉኔ በዚህ አሁን አንተ በማትወደው በምትኮንነው ህይወት ልኑር ብላ ካለች አንተ የምትኮንናት ኩነኔ እንዳለ ይሁን። ነገር ግን አንተ በኮነንካት ኩነኔ ግን የምትሞተውን ሞት አውቃ ተረድታ አስተውላ እኔ በትንሣኤ ልሰጣት በምችለው ህይወት ልኑር ብትል፣ በትንሣኤ ህይወት ላኖራት ብል፣ እሺ ብትል የእኔ ትሆናለች። በስጋ ልኑር ካለች ያንተ ነች፣ በእኔ ህይወት ልኑር ካለች የእኔ ነች። ውድ ወገኖቼ ኢየሱስ የት ነው ያገኛችሁ? የት ጋ ነው ያገኛችሁ? በህይወታችን በደላችን አለ። እኔ እንኳን የክርስቲያን ልጅ ነኝ፣ እኔ ጥሩ እኔ ያን ያለ የተጨማለቀ ህይወት አልነበረኝም። ኧረ እኔ እንደው በጣም ጥሩ ሰው ነበርኩኝ። እኔ እንደው ምነው የሚሉት ክርስቲያኖች በበደላችንና በኃጢአታችን ምን ሳለን? ሙታን ሳለን። ሙታን በሉስቴ በምናችን በቫይረስና በባክቴሪያ አይደለም፣ በምናችን ነው ሙታን ይያለን። በካንሰር አይደለም፣ በምናምን ኤችአይቪ አይደለም፣ በምንና በምናችን በበደላችንና በኃጢአታችን ሙታን ሳለን ኢየሱስ የእግዚአብሔር ምህረት አድንቃችሁ የምትዘምሩት የሰራችሁትን ኃጢአት ትላንትና ሰው ፊት ቢታወቅብኝ አማፍርበት ነው የምትሉት እሱን ያዘመራችሁ በበደላችን በኃጢአታችን ሙታን ሳለን ነው ኢየሱስ ያዳነን። እኔ መዳኔ ይደንቀኛል የሚለውን ስዘምር በእውነት ነው የምነግራችሁ፣ መዳኔ ይደንቀኛል። በበደሌ በኃጢአቴ ሙታን ሳለው ኢየሱስ እና ሎጎስ ምን ይለው እንትን ኖሞስ ምን ይለዋል? ይሄንንማ ማን ይከለክላል? የኔ ፍርድ፣ የኔ ባህሪ፣ የኔ ኪዳን በዚህ ስጋ ይወሳለች እኔ ነኝ ምገዛት፣ በዚህ ስጋ ልኑር ካለች እኔ ነኝ ምገዛት። ያውም አላስማማንም በዚህ ስጋው የምትኖረው ኑሮ በሚያመጣባት ኩነ እኔ ያው እንደምት ታሪኳ እንደሚደመደም አቃለሁ። ከሞት በኋላ ለሆነው ነገር በምህረት ለምትሰጣት ማንም ቢላል ማን ከልካ ይሆናል? ተኮንና ተኮንና አዲስ ታሪክ ልሰጣት ብትፈልግ ማን ይሄንን እንብ ይላል? ማን ነው ከልካ ይሆናል? ሮሜ ምዕራፍ 7ን እስኪ እንመልከተው። ይሄንን እንግዲህ በስዕላዊ ሁኔታ ያያችሁትን በእግዚአብሔር ቃል ውስጥ እስኪ ተመልከቱት። ወንድሞች ሆይ ህግን ለሚያውቁ እናገራለሁ፣ ሰው ባለበት ዘመን ሁሉ ህግ እንዲገዛ አታውቁምን? በዚህ በስጋ ህይወት ጉኔ ያለችበት ጊዜ በስጋ ኖራለሁ ካለች ህግ ይገዛታል። በስጋ ህይወት ካለች ሁል ጊዜ ህግ ይገዛታል። ያገባች ሴት ባሏ በህይወት ቢኖር ከርሱ ጋር በህግ ታስራለች። ጉኔ ከኖሞስ ጋር እንደተሳሰረች ታስራለች። ባሏ ቢሞት ግን ስለባል ከሆነው ህግ ተፈታለች። መቼም ይህን ክፍል ስታነቡ ባሏ ሲሞት ተፈታው እኮ ከባል ህግ ብላ ምትል ሴት ሰምታችሁ ታውቃላችሁ? እኔ ሰምቼ አላውቅም። አይደለም ተፈታለች፣ ትምህርት ለማስተማር የተነገረ እንጂ እንደው በጣም ሪል ነገር አይደለም ይሄ። ስለዚህ ባሏ በህይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች፣ ህግ ሊሻር አይችልም አለ። ብዙ ክርስቲያኖች ህግን እግዚአብሔር የለወጠ ይመስላችኋል፣ አልፈልግህም ብሎ የጣለው ይመስላችኋል። አይደለም፣ የእግዚአብሔር ህግ አይጣልም አይሻርም፣ እንዳለ ነው። የእግዚአብሔር ህግ አይለወጥም፣ አይቀየርም፣ አይስተካከልም። ጻድቅ ቅዱስ በጎ የሆነው የእግዚአብሔር ህግ ምን አጎደለ? ምን በደለ? ችግሩ ህግ አይሞትም። የዚች ሴትዮ ባል ሊሞት ይችላል፣ ሲሞትላት ተገላገለች። ይሄ ህግ ግን አንገላገለውም፣ እንዳለ ነው ያለው። መገላገያችን ህጉ በሚፈርደው ፍርድ ተኮንነን ብንሞት ሞተን እንቀራለን። አያችሁት? ባሏ ቢሞት ግን ከህጉ አርነት ወጥታለችና ለሌላ ወንድ ብትሆን አመንዝራ አይደለችም። ህጉ ቢሞት ህጉ ድንገት እኮ ሞት የሚባል ቢሆን ኖሮ ሰው ሁሉ ተገላገለ ነበረ፣ ኩነን የሚባል አልነበረም። ግን አለ። ቁጥር 4 አብረን በለው፣ እንዲሁ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል። ይህ እጅግ በጣም ጥልቅ የሆነ ትሩዝ ነው ወገኖቼ። ጌታ ኢየሱስ ክርስቶስ እኛ ለሕግ በል ውስጥ ለሕግ ቃሉ በደንብ ይግባችሁ። ለሕግ በል ውስጥ ዝም ብሎ የሚነበብ ቃል አይደለም ይሄ ቃል። ለሕግ መሞትና በሕግ መሞት ልዩነት አለው። ለሕግ የሚሞት ሰው ከሕግ መለየትን ያሳያል ለሕግ መሞት። በሕግ መሞት ግን ሕግ ፈርዶበት መሞትን ያሳያል። እኛ ከሕግ ጋር የተለያየንበት ሞት ለሕግ የሆነው ሞት በክርስቶስ ሥጋ ብቻ የሚገኝ ሞት ነው። ክብር ለእግዚአብሔር ይሁን። በጌታ ኢየሱስ ሥጋ ብቻ በሱ ሥጋ የሚገኝ ሞት ነው። ይህንን ሞት ማንም ሰው ሊሞተው አይችልም።
ምክንያቱም ሰዎች ሁሉ ኃጢአት እየሰሩ ስለሚሞቱ በሕግ ነው የሚሞቱት። ኃጢአታቸው ነው የሚገላቸው የሚያስኮንናቸው። የእግዚአብሔር ልጅ ኢየሱስ ክርስቶስ ግን መስዋዕት ሊሆን ብሎ ስለመጣ እኔና እናንተ ኃጢአትን እየሰራን የምንሞትበትን በሕግ የምንሞተውን ሞት በጽድቅ ሞተልን። ያለ ኃጢአት ሞተልን። መስዋዕት ሆኖ ነው የሞተው። የክርስቶስ ሞት ለእግዚአብሔር የመዓዛ ሽታ ነው። እግዚአብሔር የልጁን ሞት ቅዱስ ሞት አድርጎ ነው የሚያሳየን። ነውር የሌለበት እድፈት የሌለበት የጌታ መስዋዕትነቱ ክቡር ነው። ለሰው ልጆች ተብሎ የተሞተ ሞት ነው። ጌታ ኢየሱስ ክርስቶስ ሳይሞት ሊኖር የሚችልበት ኃይል አለው። ነገር ግን ይህን ሟች የሆነውን የኔና እናንተን ማንነት በሞት ኃይል ስር እንዲወድቅ ያደረገባቸው ብዙ ምክንያቶች አሉ። ከሕግም ያለፈ አንዱ በሞት ላይ ስልጣን ያለውን በሞት ለመሻር ነው። የጌታ ኢየሱስ ክርስቶስ ሞት ብዙ ጥልቅ ምስጢሮች በውስጡ ይዟል። ጌታ በሞተው ሞት የተገኘው መዳን በእግዚአብሔር መንግስት ውስጥ በክርስቶስ መንግስት ውስጥ ከአምላክ ውጪ ኃይልም ስልጣንም ማንም እንዳይኖረው የሚያደርግ ምስጢር አለው። በዚህ ዓለም ላይ ዲያብሎስ በሞት ላይ ባለ ስልጣን ሆኗል። ሰዎች እሱን ታዘውት ስለሞቱ በሕይወታቸው ሁሉ በሞት ፍርሃት ታስረው የሚኖሩትን ነፃ ማውጣት አለበት ኢየሱስ። ለምን? ሕያው የሆነው እግዚአብሔርን በድለው ሕያዋን የነበሩ ወደ ሙታን ክልል የገቡ ሕይወት ከሆነው አምላክ የተለዩ ሁሉ በሞት ላይ ሥልጣን ባለው በዲያብሎስ ግዛት ውስጥ ቶርሜንትድ የሆኑ ይኖራሉ። ሞትን የማይፈራ ማንም ሰው የለም። በዚህ ክልል ውስጥ ዲያብሎስ በሞት እያስፈራራ ሰዎችን ሁሉ የሚገዛው ቶርሜንት የሚያደርገው ነገር ይሄ ነው የሚባል አይደለም። እንደ ሰው ሞትን የሚፈራ ማንም የለም። ዛሬ ሞት ባጠገባችሁ እንደማይመጣ ስለተሰማችሁ ነው እንጂ እኔ አፍ ሲንስ ሞት እንዴት እንደሚያስፈራ እውነቴን ነው የምነግራችሁ። በሽተኛ አንድ አጠገቡ የሞተ የሚሞት ሰው አንድ ኖርማል የሆኑ በሽተኞች ምንም አይሆኑም እንልምላቸው፣ ብላድ ፕሬሸራቸው ሊወድቃል። ሰው ነፍሱ ስትወጣ አለ አይደለም በጣር ሲሆን ሲመለከቱ ያስደነግጣል። ሞት ቀፋፊ ነው። ሬሳ ቤት ሬሳ ያዝን ስንሄድ ሰዎች ሲሞቱ እንደ ሞት ቀፋፊ ነገር የለም። ሰዎች ሊሞቱ አይደለም የተፈጠሩት። ሰይጣን በሞት እያስፈራራቸው በሚገዛበት ክልል ውስጥ እግዚአብሔር ሞት እረኛቸው የሆነበት ክልል ነው። ዕብራውያን ምዕራፍ 2 ከቁጥር 14 ጀምሮ እንደሚነግረን ኢየሱስ አንድም ሥጋ የሆነበት ምክንያት መጽሐፍ ቅዱስ በዛ ቦታ ላይ የሚገርም ነገር ነው የሚነግረን። የእግዚአብሔር ስም የተባረከ ይሁን። በቃላችሁ ልትይዙት የሚገባ ክፍል ነው ያ ክፍል። እንግዲህ ልጆቹ በሥጋና በደም ስለሚካፈሉ ይላል፣ እርሱ ደግሞ በሞት ላይ ሥልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው፣ በሕይወታቸው ሁሉ በሞት ፍርሃት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ ይላል። በምን ተካፈለ? ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ በአምላክነቱ አይደለም ይሄን ያደረገው። አምላክ ሆኖ ሄዶ በአምላክነቱ ብቻ ማድረግ ይችላል። ዲያብሎስን ወዳልነበረበት ወዳልተፈጠረበት ሊያጠፋው ይችላል። ነገር ግን ጌታ ኢየሱስ ክርስቶስ ልጆቹ በሥጋና በደም ስለሚካፈሉ ይላል ከልጆቹ ጋር ሥጋና ደምን መካፈል ፈለገ። ምስጢር አለው ይሄውንበት። ምስጢሩም እንደሆነ ታውቃላችሁ። አቅለላችሁ አትዩት። በጌታ ጸጋ ለምናችሁ በሰማይና በምድር ያለውን ሁሉ ለመጠቅለል እግዚአብሔር በኃይሉ በክብሩ በሕይወቱ የሱ ነገር የማይገዛው መንግስት እንዲኖር ነው የሚፈልገው። እግዚአብሔር በኃይሉ በክብሩ በሕይወቱ በሰው ነገር ውስጥ የእግዚአብሔር ነገር ውጫዊ እንዲሆን አይፈልግም። በሰው ነገር ውስጥ የእግዚአብሔር ሕይወት የእግዚአብሔር ክብር እንዲገለጥ እግዚአብሔር ይፈልጋል። ስለዚህ ሰዎችን በአምላክነቱ ከነሱ ጋራ ባህሪ ሳይጋራ ሊያድናቸው ይችላል። ነገር ግን እግዚአብሔር ሲያድናቸው እንደ ባለሙያ እንደ ባለ ስልጣን እንደ አምላክ ብቻ ሳይሆን እነሱን መሆን ሆኖ ሊያድንም ይፈልጋል። እኔን ሆኖ አዳነኝ በሉስቲ። ምዕራፍ 2 ቁጥር 10 እና ተመልከቱ። ብዙ ልጆችን ወደ ክብር ሲያመጣ እንደ ከብት የነዳ አይደለም ያመጣቸው። እግዚአብሔር ብዙ ልጆችን ወደ ክብር እንዴት እንዳመጣ ተመልከቱት። የመዳናቸውን ራስ ኢየሱስ ማለት ነው በመከራ ይፈጽም ዘንድ ከርሱ የተነሳ ሁሉ በርሱ ሁሉ ለሆነ ለርሱ ተገብቶታልና። የሚቀጥለውን አብረንን በለው የሚቀድሰውና በሉስቲ የሚቀደሱት ሁሉ ከአንድ ናቸው። ክብር ለእግዚአብሔር ይሁን። ካንድ ናቸው። ኢየሱስ እኛን ስለሆነ ቃልም ሥጋ ስለሆነ ልጆቹ በሥጋና በደም በሚካፈሉበት ባህሪ ውስጥ ስለገባ ክብር ለእግዚአብሔር ይሁን። እኛና እሱ አንድ ነን። ክብር ለእግዚአብሔር ይሁን። ማንን ትመስላላችሁ ወደፊት? ኢየሱስን። እሱ እንድንመስል ነው። በሕይወት እንመስለዋለን፣ በክብር እንመስለዋለን። እግዚአብሔር ስም የተባረከ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ የሞተው ሞት አንደኛ ዲያብሎስን ስልጣኑን የሚያስቀር ነው። አሁን ወንጌል ለሚገባቸው ሰዎች ኢየሱስ ሞቶ ከተነሳበት ወዲህ ወገኖቼ፣ የእግዚአብሔር ልጅ ሞቶ ከተነሳበት ወዲህ በሰማይና በምድር ስልጣን ያለው ኃይል የለም። ክርስቲያን ሆናችሁ ወገኖቼ የተቀባ አገልጋይ አትፈልጉ። ሞቶ የተነሳውን የኢየሱስን ስም የሚጠራ ሁሉ ይድናል። ክብር ለእግዚአብሔር ይሁን። ስሙን ብትጠሩት ትድናላችሁ። ጌታ ለሚጠሩት ሁሉ በሉስቲ ምንድን ነው? ባለጠጋ ነው። ክብር ለእግዚአብሔር ይሁን። ጃርጎን የሆነ የስተት ትምህርት እየሰማችሁ ራሳችሁን አታናውዙ። ይሄ የማምነው ጌታ እኔን ሊያድነኝ እንደኔ ቃልም ሥጋ ሆኖ የተገለጠልኝ ጠላቴን ዲያብሎስን የሻረልኝ የምሞተውን ሞት በትንሣኤ የለወጠልኝ ኢየሱስ ጌታዬ ነው። ኢየሱስ ሕይወቴ ነው። ኢየሱስ ክብሬ ነው። ማንም አይጠራላችሁም ይሄን ጌታ። ኢየሱስ ክርስቶስን በክብር ጠርቶ በስሙ ኃይልና ሥልጣን ደህንነትን ለማግኘት ኤጀንት አያስፈልጋችሁም። ኤጀንት አያስፈልገንም። ሐዋርያ ያስፈልጋችሁም፣ ነብይ ያስፈልጋችሁም። የምታምኑት ከሆነ ባለጠጋ ነው። ባለጠጋ ነው። ከእናንተ ልጆቹ በዘመድና በአዝማድ እንጀራና ዳቦ የሚለምኑት ቢሆኑ ምን ይሆናል? ልጆቻችሁ ቁርስ ሊለምኗችሁ፣ ልጆቻችሁ ለትምህርት ቤት ዕቃ ሊለምኗችሁ፣ የተለያየ ነገር ሊፈልጓችሁ፣ በጎረቤት ቢመጡባችሁ ምንድን ነው የምትሆኑት? ልጄ አብዷል ነው የምትሉት። ልጄ ታሟል፣ ምንድን ነው እሱ? ምንድን ነው ልጄን ያደረገው ብላችሁ ኡኡ ትላላችሁ። ደሙን ያፈሰሰላችሁ ኢየሱስ ኤጀንት አይፈልግም። ክብር ለእግዚአብሔር ይሁን። ዛሬ የተቀቡ የሚባሉ አገልጋዮች ሁሉ ገንዘባችሁን ነው የሚፈልጉት። ኢየሱስን ይነጥቋችኋል። ይህንን እወቁ። ገንዘባችሁን ነው የሚፈልጉት። ገንዘባችሁን ነው የሚፈልጉት። ወደ ክብር ሊያስገባችሁ ከሞተላችሁ ጌታ ጋር ይገነጣጥሏችኋል። ቁራዎች የሰይጣን መልእክተኞች ናቸው። ኢየሱስ ጌታ ግን የእናንተ ክብር ነው። ክብር ለእግዚአብሔር ይሁን። ይህንን ሳስብ ሁልጊዜ የሚያስደንቀኝ ክፍል አለ። ጳውሎስ ይሄ ነገር የገባው የእግዚአብሔር ባሪያ ውድ ወገኖቼ ምን እንደሚል በጣም ልታስቡ ይገባል። የእግዚአብሔር ስም የተባረከ ይሁን። አንደኛ ቆሮንቶስ 3ን እስኪ ተመልከቱት። ይሄንን ውስጣችሁ የተንገበገበ እስኪ ተመልከቱ። የእግዚአብሔር ቤተ መቅደስ መሆናቸውን የአጵሎስ ነኝ፣ የጳውሎስ ነኝ፣ የኬፋ ነኝ። ጳውሎስ ኡኡ ማለት ነው የቀረው። ኡኡ ማለት ነው የቀረው። ምን እንደሚል ተመልከቱ። ኡኡ ማለት ነው የቀረው። ማንም ራሱን አታልል ይላል ቁጥር 18። ከእናንተ ማንም በዚች ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ሞኝ ይሁን ይላል። የዚች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና እርሱ ጥበበኞችን በተንኮላቸው የሚይዝ ደግሞም ጌታ የጥበበኞችን ሐሳብ ከንቱ እንደሆነ ያውቃል ተብሎ ተጽፏል። ስለዚህ ማንም በሰው አይመካ ይላል። ሃሌሉያ። በማን አይመካ? ይሄ ቃል ቀላል ነገር እንዳይመስላችሁ። እዚህ ፓወርፖይንት ላይ የሰራሁት መመካት በጣም አደገኛ በሽታ ነው ለሰው ልጆች። መመካት እጅግ በጣም ትልቅ በሽታ ነው። እግዚአብሔር ይሄንን እንድታስተውሉ ያድርጋችሁ። መመካት በጣም አደገኛ ነገር ነው። ትምክህት በጣም አደገኛ ነገር ነው። ልብ ሲኮራ ጸጋ ይከለክላል። ኮምፒውተር ነው አልነጋገር ይላል። ልብ ያብጣል። ሲኩራት ሰውየውን ወደ ራሱ ይቀለብሳል። የመቀልበስ ባህሪ ያለው ምን እንደሚል ተመልከቱ። ይሄንን ቃል የሚናገርበትን ቦታ አንደኛ ቆሮንቶስ ምዕራፍ 1ን ተመልከቱ ምን እንደሚል። ምዕራፍ 1 ላይ ወደዚህ እንመለሳለን። እግዚአብሔር ጥበበኞችን ለምን አልጠራም? ኃያላንን ለምን አልጠራም? ባላባቶችን ለምን አልጠራም? ቢጠሩ ኖሮ ምን ይላሉ? ድሮስ ላይ ጠራይ ነው እንዴ? አልጠራም። ሰዎችን ሲጠራ አለኝ ብለው የሚቆጥሩት ነገር ካላቸው አይጠራም። የሚጠራው ይላል ሞኝ ተመልከቱ። ሞኝ የሚለው ቃል እኔን አድረስ ያደርጋል ብላችሁ መቼም እንደማትሉ አስባለሁ። አንድ ጊዜ እንስ አስተምር ሞኞች ስል አቤት አሉ። እግዚአብሔር ይባርካችሁ። ደካማ አያችሁት? ቁጥር 28 የሆነውን ነገር እንዲያጠፋ ያለምን ምን ምናምንቴ ብለው ሲተሳደቡ ሰምታችኋል? እኔ ስድብ የበዛበት ሰፈር ነው ያደግኩትና በደንብ እነዚህን አቃቸዋለሁ። በደንብ እንደሚመስሉ ምናምንቴ ሄድ ምናምንቴ ሰውየውን ምንም ለማለት ከመናቅ ብዛት የሚነገር ቃል ነው። ምናምንቴ ያልሆነውንም ነገር መረጠ በል ውስጤ። ክብር ለእግዚአብሔር ይሁን። ስጋን የለበሰ ሁሉ በሉሴ። እስቲ ስጋችሁን ንኩት። እናንተ እንደሚመለከተ ማስታወሻ ይሁናችሁ። ስጋን የለበሰ ሁሉ በእርሱ ፊት ምን እንዳረግ እንዳይመካ። ስጋን የለበሰ ሁሉ በእርሱ ፊት እንዳይመካ። ነገር ግን የሚመካ በማን ይመካ? እግዚአብሔር ይህን ማስተዋል ይስጠን። ስለዚህ ምን ይላል ምዕራፍ 3 ላይ ወደዛ እንመለስና፣ ስለዚህ ማንም በሰው አይመካ የሚለው ጽኑ የሆነ ቃል ነው። ነገር ግን ነገር ሁሉ ይላል። ነገር ሁሉ በሉስቴ የማን ነው? ክብር ለእግዚአብሔር ይሁን። እነዚህ የቆሮንቶስ ሰዎች የአጵሎስ ነኝ አጵሎስ ማርኳቸዋል። በንግግሩ ጥሩ ሲያስተምር ዋው ቴ አጵሎስ እንዴት ደስ ይላል። አንተ በጣም ይገርም አይደለም እንዴ? የግሪክ አጣጣሉ ያረፍተ ነገር ያ ቲ ጠቅሶ የለም እንዴ? እኔ እሱ ደቀ መዝሙር ነኝ እንዴ? እሱ ነኝ እንዴ? ምን ነካችሁ? ጳውሎስ ነው እኮ መጀመሪያ የጀመረው። ኦሪጂናል እሱ አይደለም? አይ ኦሪጂናል ካልክስ ጴጥሮስ የሚባል አለ፣ ኬፋ ቁልፍ የተሰጠው። ምንም ባናየው የሱ ወደዛ መመለሳችን አይቀር። የሱ ነው ሽን ጳውሎስ ምን አለ? ነገር ሁሉ እኮ የእናንተ ነው አለ። ክርስቶስን በማመናችሁ ሁሉም ነገር እኮ የእናንተ ነው አላቸው። ጳውሎስ ቢሆን አጵሎስ ቢሆን ኬፋ ቢሆን ዓለም ቢሆን ሕይወት ቢሆን ሞት ቢሆን ያለው ቢሆን የሚመጣው ቢሆን ሁሉ የእናንተ ነው። እስቲ ሁሉ የእናንተ ነው በሉ። ማን ነው የኛ ያደረገው? ሁሉ የእርሱ የሆነ ኢየሱስን አግኝታችሁ የከሌ ነኝ የከሌ ነኝ የከሌ ነኝ እንዴት ይባላል? ጓዙን ተክሎሎ ኢየሱስ መጥ
ሁሉ የናንተ ነው ምን እንደሚል ተመልከቱ እናንተም እኮ የክርስቶስ ናችሁ ክርስቶስ የእግዚአብሔር ነው የጌታ ኢየሱስ ክርስቶስ ያልሆነ ነገር ምንም የለም
በሰማይና በምድር ያለውን ጠቅላይ የሆነ ጠቅልሎናል ክብር ለእግዚአብሔር ስለዚህ ጌታ ኢየሱስ ክርስቶስ ዲያብሎስን በሞቱ ከስልጣን ሲሽረው እኔና እናንተን ምንድነው ያደረገው? ያዳነን በአምላክነት ስልጣኑ በኃይሉ ሳይብቻ ሳይሆን እኔና እናንተን ሆኖ ከኔና ከናንተ ጋር የተወዳጀበት መወዳጀት በታሪክ በሰው ልጆች ታሪክ ውስጥ ከዚህ እስከዚህ በተሰራ በሚባል አይደለም በክርስቶስ ማንነት ውስጥ ነው የሚታወቀው። ዓለም ስጋ ሆኖ ሞቶ ተነስተዋል። የኔና ኢየሱስ ጉዳይ 2000 ዓመት በፊት በሞተው ነገር ብቻ ይለካም። ሞቶ የተነሳው ጌታዬ ለኔ ሲል ለናንተ ሲል ለሰው ልጆች ሲል የተወጋውን ጎኑን አሳይቷል። ዳሱ እኔ ጋር የምታው ጎስት እንዳልመስላችሁ እኔ ጋር ዳሳችሁኝ እዩ። ስጋና አጥንት ጎስት የለውም ተነስቻለሁ። ከናንተ ጋር ያለኝ ነገር በሞት የሚያበቃ አይደለም በትንሳኤ በክብር በአባቴ ቀኝ ይዤው ሄጃለሁ ማንነታችሁ አሜን አድራሻችሁ ሰማይ ነው ክብር ለእግዚአብሔር ይሁን ወደ ምዕራፍ 7 ሮሜ እንሄዳለን የጉኔን ታሪክን ጨርስ ጉኔ ይዞርባታል አንዳንዴ ምዕራፍ 7 ቁጥር 4 እንዲሁ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ምን አርጋችኋል? ክብር ለእግዚአብሔር ይሁን። ለሕግ ምን አርጋችኋል? ተገድላችኋል። ለምን ይላል? ለእግዚአብሔር ምን እንድናረግ? ፍሬ እንድናፈራ። ሕግ አለ። እኛ አለን። ፍሬ ማፍራት አልቻልንም። እየተኮነንን ያለ ነው። ነገር ግን እግዚአብሔር ምን አረገ? ለእናንተ ፍሬ እንድታፈሩ በክርስቶስ ሥጋ ለሕግ ተገላችኋል። ክብር ለእግዚአብሔር ይሁን። ለምንድን ነው ለሕግ መገደል የሚያስፈልገን? እናንተ ለሌላው ከሞታን ለተነሳው ለርሱ ትሆኑ ዘንድ። ብዙ ጊዜ ክርስቲያኖች ጌታ ኢየሱስ ክርስቶስ በሞቱ ባፈሰሰው ደም የሚገኘውን የኃጢአት ምሕረት ብቻ ነው የሚያስቡት። ጌታ ኢየሱስ ክርስቶስ የራሱ ሊያደርገን የሞተልን መዋጀት የሚለው ቃል ይህንን ያሳያል። በዋጋ ተገዝታችኋልና የራሳችሁ አይደላችሁም። የርሱ እንድንሆን ይፈልጋል። ፖሰስ ሊያረገን ይፈልጋል። ሁለመናችን የርሱ እንዲሆን ይፈልጋል። የርሱ እንድንሆን ክርስትና የርሱ በመሆን ነው የሚጀምረው። ብዙ ሰዎች ክርስቲያን ሆነው how to live a christian life 10 points 5 points successful life ለመኖር እያሉ ሰዎች እንደሚያስተምሩት information gathering ያረጉ ነው መኖር የርሱ በመሆን ነው የሚጀምረው። ክብር ለእግዚአብሔር ይሁን። የርሱ በመሆን ነው የሚጀምረው። ሁለት ሰዎች ተጋብተው እንግዲህ ቤትሽ ይሄ ነው ንብረቱ ይሄ ነው አብረን ነው እንግዲህ ምንኖር በቃ ይሄ ነው ቢባባሉ እሱ እሷን ገንዘቡ ካላደረገ እሷ እሱን ገንዘቡ ካላደረጉ የኔ ሚስት የኔ ባል ወንድምነት እህትነት መተሳሰብ ፍቅር ካለለ በቅራቅምቦ በቤት በንብረት ትዳር ሊኖር አይችልም። ውድ ወገኖቼ ስለዚህ በዚህ ቦታ ላይ የርሱ ትሆኑ ዘንድ ይላል። በሌላ አባባል ክርስትናን ከመኖሬ በፊት መሰረቱ ያለው እኔ ከጌታ ጋር ያለኝ ግንኙነት ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ይህንን ነገር ክርስቲያኖች መረዳት መቻል አለብን። በክርስቶስ የሚታወቀውን ሰው ስናስብ እነዚህ ነገሮች በጣም በብዙ መንገድ መመልከት ይኖርብናል። በክርስቶስ ያለን ሰው ስናስብ እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ሰውን በክርስቶስ የማወቅ ነገር ስናስብ ምናያቸው ነገሮች ጥቂት ነገሮች እስኪ እንመልከት። ሐዋርያ ጳውሎስ ደካማነቱን የሚያይባቸውን ሁኔታዎች ቁልፍ ቃላቶች ትምክህት ሰውን በክርስቶስ አውቃለሁ። ሰው ራሱን አይቶ ካውንት የሚያረጋው ለኔነቱ ቫልዩ የሚሰጠው ነገር ከጌታ ውጪ የሆነ ነገር ሲኖረው ትምክህት ይኖረዋል። ወይ በጌታ መመካት ነው ወይ በራስ መመካት ነው። በክርስቶስ ሰው ሰውን ሲመለከት ትምክህት ልዩ ትምክህት ነው የሚኖረው። በራሱ ላይ ሲኖር ግን ትምክህቱ ከምድር አፈር ከሆነው አብቦ ይወጣል። እንዴት ተቆለለ ልብ ይኖረዋል ሰውየው። ልባችን ይቆለላል። ልብን ያዘ የሚያስመካ ነገር ሁሉ የጌታን ህይወትና ክብር ከልካ ይሆንብናል። እራሳችንን አሳምረን ማሳየት እንፈልጋለን። ልብ ከፍታ ያልተሰጠው ቦታ ላይ ይሆናል። አንተ በልብህ ወደ ሰማይ አርጋለሁ፣ ዙፋኔን ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ፣ በሰሜን ዳርቻ መሰብሰቢያ ተራራ ላይ እቀመጣለሁ አርጋለሁ እቀመጣለሁ። ከልቡ በተነሳ ራእይ ነው ለዛ ይሆነው። ልብ ሲኮራ ሰውየው ያብጣል። መጽሐፍ ቅዱስ ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ትሕትናን ውድ ወገኖቼ ትሁት መሆን አንገትን ሰበር አድርጎ እንዲህ በማለት በጂምናስቲክ ልንለማመደው አንችልም። በፍጹም አይቻልም። ትምክህት የሚያስጥለው የጌታ ኢየሱስ ክርስቶስ መስቀል ብቻ ነው። ትምክህት የመስቀል ምስጢር ክርስቲያኖች ካልገባቸው ሊላቀቁት አይችሉም። ዘረኝነታችን ይመጣል። የኔና የእናንተ ቫልዩ በተለያየ አይነት መንገድ ምን ኮራበት ነገር ከሰው ተለየን ምንልበት ነገር ይመጣል፣ ይተናነቀናል። አንዳንዶቻችን ሳይኖረንም ገና የሚኖረን ነገር ሁሉ ያስቸግረናል። ገላትያ ምዕራፍ 6 ተመልከቱ። ከትምክህት መገላገያ ጥቅስ እንመልከት። እነዚህ የገላትያ መጽሐፍ የጻፈላቸው ሰዎች ሲመኩ ተመልከቱ። ጥቂት ታሪክ ልንገራችሁ። የገላትያን መጽሐፍ ትላንትና እንደተማርነው በርድስ አይ ቪው የምንለውን የወፍ እይታ ልስጣችሁ። ሐዋርያ ጳውሎስ መልእክቱን ሲጽፍላቸው እነዚህ የገላትያ ሰዎች ክርስቶስን ተቀብለው አምነው የእግዚአብሔር ልጅነትን በጸጋ አግኝተው በቤተ ክርስቲያን በግሩም ሕይወት እየኖሩ ሳሉ ከኢየሩሳሌም የመጡ አክራሪ አይሁድ ክርስቲያኖች ይመጣሉ እና ተገርዛችኋል ይሏቸዋል። አይ አልተገረዝንም። እዴ እንዴት አልተገረዛችሁም? እማ ሊሆን አይችልም። እና ጥሩ ነው ክርስቶስን መሲሁን ማመናችሁ መንፈስ ቅዱስን በእናንተ መስራቱ፣ ግን አዲስ እኮ ከብሉይ በፊት አይደለም፣ ብሉይ መጀመሪያ ነው እኮ። አብርሃም፣ ይስሐቅ፣ ያዕቆብ ሌሎችም ተገርዘዋል። እና ሁሉም የእግዚአብሔር ሰዎች ሁሉ ተገርዘዋል። ጳውሎስ ራሱ እኮ ተገርዘዋል። አረ አዎ። ምን ይሰማቸዋል አሁን ይህን ሲባሉ? ኢንኮምፕሊትነስ ይሰማቸዋል። ለዚህ ነው አንዳንዴ ጭው የሚልብኝ። እኔ እውነቴን ነው የምነግራችሁ፣ አሁን እንዲህ ያለ ስብከት ተሰብካችሁ በዚህ ትምህርት ውስጥ ተነክራችሁ ብትጠመቁ እንኳን እንዲህ ያለ ሰው የሚመጣ አንዳንድ ነገሮች የለካንት የሚሉት ይሄ ስለ ጎደሌ ነው፣ እኔ እኮ ይታወቀኝ ነበር ይላሉ። ሰው እድል ቢሰጠው ይቀባጥራል ብዙ ነገር። እና ተገረዙ አሏቸው። ወስደው እንዳለ በሙሉ ገረዟቸው። አይ ቲንክ ምስክርነት የተሰጣጡ እንደሆነ አልተጻፈም፣ ግን እኔ ይመስለኛል። ይገርማቸዋል። ልክ ስገርጽ ከላይ ላይ የሆነ ነገር ግፍፍ አለልኝ ሁሉ እያሉ ሳይናገሩ አይቀሩም። እና ኤኒዌይስ እነዚህ መንፈስ ቅዱስ ይሰራባቸው የነበሩ ኢየሱስን ጌታ ተሰቅሎ ይታያቸው የነበሩ የእግዚአብሔር ልጅነትን ያገኙት ኢንኮምፕሊት ሆኑ። በአንድ ጊዜ ወደ ብሉይ ኪዳን ሄዱ፣ ጥላ ወደ ነበረው ጳውሎስ። እንዴት ያለ አይነት ቁጣ የሞላበት ቅሬታ ያለበት እና የሚያውኳችሁ ይቆረጡ ብሎ ሲል ምን ማለት እንደሆነ ታውቃላችሁ? በጣም በጣም ሳርካስቲክ የሆነ ቃል ነው የሚጠቀመው። የሚገርዙት ብልታቸው ምን ይሁን ነው የሚለው፣ አምፒቴትድ ይሁን እንዳለ ቆይ ይጎመድላቸው ነው ብሎ ያለው። ምን አይነት ኢንዲግኔሽን በውስጡ እንዳለ ከዛ ምን እንዳለ ታውቃላችሁ? ይህን ኮምፕሊት ያደረገናል ብላችሁ የተገረዛችሁ ከሆነ አላቸው። እንግዳው እንደዚህ ያለ ነገር ከሆነ አላቸው፣ ብትገረዙ ክርስቶስ ምንም አይጠቅማችሁም አላቸው። ብትገረዙ ክርስቶስ ምንም አይጠቅማችሁም ብሎ ጻፈላችሁ። መጽሐፉን በሙሉ አንብቡት። ወደ ጌታ ልጆች አንድ ነገር አዳምጡ። ጌታን ተቀበሉዋል አልተቀበሉም? እነዚህ የቆሮንቶስ ሰዎች ተቀበሉዋል። አመኑታል አላመኑትም? መንፈስ ቅዱስ ታትሟል? መንፈስ ቅዱስ በሕይወታቸው ሰርቷል? ምን አለ? አብርሃም የተገረዘው ነው የሚገረዙት። ይስሐቅም ያዕቆብም ጳውሎስ ራሱ የተገረዘው ቢጥቂሌ ሥጋ ከላያቸው ላይ ሰርከምሲሽን ጥሩ ነው። ምን አለበት? ምን አለ ቢገረዙ? ጳውሎስ አንዳንድ ያጦዘዋል ይሄንን ክርስትና። ብትገረዙ ክርስቶስ ምንም አይጠቅማችሁም። ምን አለበት? ጥንት ነገር ነው የመጣው። ምን አለ? ምን አለበት? You know what? ኢየሱስ ክርስቶስን ሙሉ የማያደርግ ነገር፣ በክርስቶስ ላይ የሚጨመር ቅንጣት ነገር እንኳን ጌታን ያስጠላችኋል። ኢየሱስ ተቀላቅሎ አይወሰድም። ኮምፕሊት የሚያረጋው ነገር አስፈልገው። ክብር ለእግዚአብሔር ይሁን። ሰው ትዳር ሲይዝ ለማንኛውም መጣባበቂያ ጮኛ ሳይ ሌላም ሰው ቢል ያጫ ሲጥለው ነው የምትሄደው። መጣባበቂያ ትንሽም ቢሆን ነው አላ አይደለም። በመልከሽ አንቺ ጥሩ ነሽ፣ በመዋሽ እንትነሽ፣ ግን በዚህ ነገር ደግሞ አንድ እንደው ጓደኛ እንደው ባበች እንደው በሪሞት እንኳን እንደው ማል ምናም ቢል ሜሬጁ ሊኖር አይችልም ኮምፕሊትሊ። ኢየሱስ የእግዚአብሔር ልጅ በርሱ ህይወት የነበረችው ሰማይና ምድርን የፈጠረው ሁሉ ለርሱ የተፈጠረለት ጌታ ተሰጥቶት አንድ ሰው ሌላ ነገር ሲሻ ቢፈልግ ወገኖቼ እንዴት ያለ በደል ነው። ከዛ ምን እንደሚል ተመልከቱ። ምዕራፍ 6 ላይ ላሳያችሁ ያለው እንዴት ባሉ ቁጥር 11 ላይ ታላላቅ ፊደላት በጀ እንደጻፍኩላችሁ እዩ። ትልልቅ የሆኑ ፊደሎች በስጋ መልካም ሆኖ ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ። ኬትና አንተ አይኔ ከኢየሩሳሌም ነኝ የቢኒያም ዘር በስምንተኛው ቀን የተገረዝኩ ታሪክ ይደረድራሉ መስዩንም አመኛለሁ እና ሙሉነት ኢምፖርታንትነት ዝም ብሎ አይደለም እኔ ሐሳብ አልነበርኩም የአብርሃም ዘር ነኝ ይኮራሉ። በስጋ መልካም ሆናችሁ እናንተ አህዛብ የነበራችሁ ደግሞ ይሄ አህዛብ ያልተገረዘ ይላሉ ከሚሳደቡት ስድብ እንድትወጡ እሱኮ የተገረዘ ነው ይላሉ። ጌታን የተቀበለ ነው ብቻ አይባልም የተገረዘ ነው። እሱኮ የተገረዘ ነው። የተገረዘ ነው እንዴ? አዎ አዎ እንድማችን ይባላል። የተገረዘ ያልተገረዘ በስጋ መልካም ሆኖ ሊታዩ የሚወዱ ሁሉ እንድትገረዙ ግድ አላችሁ። በስጋቸው ላይ በተፈጸመ የሃይማኖት ስርዓት ስጋቸው ላይ ባለ ስጋቸው ላይ በተከናወነ የሚመኩ የትምክታቸው ነገር ሰውነታቸው ላይ አለ፣ ሰውነታቸው ላይ አለ፣ አካላቸው ላይ አለ። ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው። ለምን? አይሁዳውያኖችን ሲያገኙ አይሁዳዊ ነው እሱ ተገርዞም ብሎ ኦ ነው ያ ኦኬ ወደ ምኩራብ ግባ ስደትም የለባቸው። የክርስቶስ መስቀል ግን አይሁዳዊውን መገረዙን ከንቱ ያረጋል። የክርስቶስ መስቀል ግን ያልተገረዘውን ባልተገረዘ ነገር ሙሉ የሚያረግህ ኢየሱስ መጥቶልሃል ይላል። ቁጥር 13 በስጋቸው እንዲመኩ ልትገረዙ ወዳሉ እንጂ የተገረዙት ራሳቸው እንኳን ህግን አይጠብቁም። ከዛም እንደሚል ተመልከቱ። ነገር ግን በሉስቴ ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ምን ይሁን? ሌላ ትምክህት ከኔ ምን ያርግ? ይራቅ። በቃ ይራቅ። በክርስቶስ ኢየሱስ በሉስቴ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ወይም አለመገረዝ ምንም አይጠቅምም። ሃይማኖት ስርዓት የሚያመጣው ለውጥ የሚባል ነገር የለም። በክርስቶስ አዲስ ፍጥረት መሆን እሱ ይጠቅማል። ክብር ለእግዚአብሔር ይሁን። እግዚአብሔር አዲስ ፍጥረት በክርስቶስ። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። ሰዎች በስጋ መመካት ቢጀምሩ ምን ይሆናል? የስጋ ትምክህት ባለበት ቦታ ሁሉ ጤና የሚባል ነገር የለም። ጤና የሚባል ነገር የለም። ሐዋርያ ጳውሎስ እነዚህን ሁኔታዎች በጣም አድርጎ ያሳያል። በዝርዝር ያስተምራል። ትምክህት የሚያስፈልግ ነው አይጠቅምም ይላል። ሰው በስጋው ሲመካም እንደሚሆን ታቃላችሁ ወገኖቼ። መጽሐፍ ቅዱስ ላይ በያዕቆብ መልእክት ውስጥ በምዕራፍ 3 ላይ የምታዋቸው አስደናቂ ትምህርቶች አሉ። ጠብና ጦር ይፈልቃል። የፈለገ ሰዎች ቢወዳጁ የፈለገ የሃይማኖት ድራማ ሰርተው መንፈሳዊ ጻድቅ ቢመስሉ በስጋ የሆነ ትምክህት ባለበት ቦታ ሰዎች ምን ይሆናል? ጦርና ጠብ ይፈልቃል። ጦርና ጠብ ይፈልቃል። ከየት ይፈልቃል? ምዕራፍ 3ን ተመልከቱ። ከናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ። ነገር ግን መራራ ቅንአት አድመኛነት በልባችሁ ቢኖርባችሁ አትመኩ። ተመልከቱ፣ መራራ ቅንአት አድመኛነት በልባችሁ ቢኖርባችሁ አትመኩ። ከየት ነው የሚመጡት እነዚህ? ሲዝኑ ሲለወጥ እንደ አለርጂ ሚክ ኮዝ እንደሚያረጉት እንትኖች ነው የሚመጣው? እንደ ፖለን ነው የሚመጣው? ከየት ነው የሚመጣው? ይሄ ፕሮብሌም ከየት ነው የሚፈልቀው? ቁጥር 15 ይህ ጥበብ ከላይ የሚወርድ አይደለም። ይሄ የመራራነት የቅንአት የአድመኝነት ነገር ከየት ነው የሚመጣው? ነገር ግን የምድር ነው፣ የስጋ ነው፣ የአጋንንት ነው። ሶስቱ ማህበረተኞች በዚህ ምድር ከምድር በተበጀው አፈር በሆነው ስጋዊ ተፈጥሯችን ውስጥ ያለ ነው እና ምን ያደርገናል? አጋንንታዊ ለሆነ ባህሪ አሳልፎ ይሰጠናል። ስለዚህ ምን ይላል? የአጋንንትም ነው። ቅንአት አድመኛነት ባሉበት በዚያ ሁከት ክፉ ስራ ሁሉ አሉ። እኔ ላገባ ከሹ ጋር ሪሌሽንሺፕ ጀምረን እያለን ምታቀኝ አሜሪካዊት ሴት ነበረች አብራት መሰራ እና በሎንግ ዲስታንስ በጀመርከው ነገር እቺ ልጅ በደም አጣቃትም I'm really wondering ትለኛለች። ምን አይነት ነው peaceful life? እንዴት ትኖራለህ? እንዴት ነው ነው ይሄ ነገር ተስፋዬ ትለኝ ነበር። ድሮ ሁሉ ጊዜ እንደዚህ ጠይቀኛለች። እኔ ትዳሬን ምኖረው ላታለሁ። መስቀል በተማከለበት ህይወት ነው። መብት ፈልጌ ትዳር ውስጥ አልኖርም። ክሮስ ሴንተርድ ላይፍ ነው ላታለሁ። ምን ማለት ነው ትለኛለች? ክሮስ ሴንተርድ ላይፍ ሰው መብቱን አስከብሮ 50-50 ትዳር የሚባል አለ። እንግዲህ እኔም ድርሻዬን ወጣለው 50 አንቺም 50 እኔም 50 እና 100% ጥሩ ትዳር ባላንስ እንጠብቃለን የሚል ይሄ ነው። አጋንንት ይነሳል። አጋንንት ሁሉ ይነሳል ውስጣችን። ስጋችን ሁሉ መብት አስከባሪ እንዴ መደረግ አለበት የሚሆን አለበት ይላል። ክርስትና በትዳራቸው ክርስቲያን ያልሆኑ ብዙ ሰዎች አሉ። ከየት ነው የሚመጣው የቁጣቸው ንዴታቸው ሰልፊሽ ነገራቸው በሙሉ? ካልሞተ ነገራችንም ይመጣ ነው። ትዳራችንን የሚያውከው ሁከት አለ ይላል። ክፉ ስራ ሁሉ አለ፣ ንዴት አለ ይላል። መስቀል ግን ሲኖርስ ጌታ በትዳሬ ውስጥ በክርስቶስ ህይወት ልኑር ካልኩ ሴትዮዋ ቸርች ነው አልጋይን ይዛ መጣች ባሏ የሚሰብክበት ቦታ ይዛ ማንጠፍ ጀመረ። እንዲያረም እንደምሳሪው አላስ ሰው ሁሉ የለም እኔ እዚህ ነው የምኖረው። እንዴ ምን ማለትሽ ነው? እኔ እዚህ ያለውን ባሌን ነው የምፈልገው፣ ቤት የሚመጣውን አልፈልገውም። እዚህ ያለውን ባሌን ነው የምፈልገው አለች። ስጋችን ችግር ነው ለትዳራችን። አያችሁት? ላይኛይቱ ጥበብ ግን በመጀመሪያ ንጽህት ናት ይላል። ስጋ ካለ ችግር ይሆንብናል። ትምክህት ካለ የራስን ክብር ፍላጎትን የማክበር ነገር ካለ ችግር ላይ ሊጥለን ይችላል። እኔ መኖር ያለብኝ በክርስቶስ ነው ወይስ በአዳም ነው መኖር ያለብኝ? በስጋዊ ነገር ልኑር በሕግ ስር በነበርኩበት ወይስ በክርስቶስ ልኑር? ይሄንን ነገር በጣም አድርገን ልናስተውል ይገባናል። ውድ ወገኖቼ እግዚአብሔር የተመሰገነ ይሁን። ይሄንን መመልከት አለብን። ሚዛኑን የት ነው የምናደርገው? ሚዛኑ የት ጋ ነው መሆን ያለበት? የኔና እናንተ የህይወታችን ሚዛን የት ጋ ነው መሆን ያለበት? በክርስቶስ ነው መሆን ያለብን? በአዳም ነው መኖር ያለብን? በሕግ ስር ባለንበት እንኑር ወይስ ከክርስቶስ ጋር በሆነ ህይወት እንኑር? እነዚህን ነገሮች ማየት አለብን። እስቲ አንዳንድ ነገሮችን እንመልከት። በክርስቶስ የተፈጠረ አዲሱ ሰው ጌታ ኢየሱስ ክርስቶስ የመጨመረሻው አዳም ነው። ጌታ ኢየሱስ ወደዚህ ዓለም የመጣው አንድን አዲስን ሰው በራሱ ሊፈጥር ነው። ጌታ ኢየሱስ ክርስቶስ አዲሱን ከመፍጠሩ በፊት አሮጌውን በመስቀሉ አስወግዷል። ጌታ ኢየሱስ ክርስቶስ በአዲስ ሕይወት የሚኖር አድርጎ አስነስቶታል። ጌታ ኢየሱስ ከሞት የተነሳበት ሰማያዊ ሕይወት ኃይል በመንፈስ የሚኖር ሕይወት ነው። በኢየሱስ ያለው የሕይወት መንፈስ ኃይል ያለ ኢየሱስ አይሰራም። ስለዚህ አይ ኒድ ጂሰስ። እግዚአብሔር የተመሰገነ ይሁን። ስለዚህ በክርስቶስ ራሱን የሚያቅሰው ማን ነው? ለየት ያሉ መንፈሳዊ ጉዳዮች ጳውሎስ ይህንን የተናገረው ከ14 ዓመት በኋላ ነው በቆሮንቶስ ላይ። እና ምን ይላል? የግልም ልምምድ ወንጌል አይደለም። ስለዚህ ከጳውሎስ በክርስቶስ የሆነው ልምምድ እንኳን ለወንጌል እንቅፋት ሊሆን እንደሚችል ይናገራል። መንፈሳዊ ልምምዶቼ መንፈሳዊነቴን አያሳዩም። እግዚአብሔር ሳገለግል ሰዎች ቢፈወሱ አጋንንት ቢወጣ የኔን መንፈሳዊነት ማንነት አያሳይም። ጳውሎስ ሶስተኛ ሰማይ ሄዶ ያየው የሰማውን ነገር እንዲመካበት አይፈልግም እግዚአብሔር። በክርስቶስ ራስን ማወቅ ለየት ያለ ነገር ነው። በአገልግሎት አይደለም እናቀው፣ ባየነው ራእይ አይደለም እናቀው። ትልቅ ምስጢር ለመደምደሚያ። የጌታን ነገር አውቃለሁ የሚል ሰው እውቀቱን የሚገልጥበት መንፈስና የሚያውቀውን ነገር የሚመለከትበት አነጋገሩ ብዙ መልእክት አለው። ብዙ መልእክት አለው። መስክሩ ሲባል ጌታ እንዲሰርቶ በኔ ሰርቶ ጌታ እንዲያድርገው እንዲሆኜ እንዲገብቼ እንዲበልቼ እንዲጠጥቼ የበሰበሰኔነት ነው። This is crazy. ጳውሎስ ሶስተኛ ሰማይ ሄዶ ያየውን እንኳን እንዳይመካበት ከተከለከለ እኛ ከዚህ ከምድር ለአንድ ኢንች እንኳን ሳንነሳ እንዲህ ያለ አይነት ጉራ የሞላበት ትምክት እንዴት ነው የምንናገረው? ሁለተኛ ስለ ጌታ በትክክል የሚታወቀው ነገር ሰውን ያሳንሳል እንጂ የሰውን አዋቂነት የሚያጎላ አይሆንም። ክብር ለእግዚአብሔር። በጌታ ባለ እውቀት ስኖር እኔ አንሳለው፣ ጌታ ይጎላል። ክብር ለእግዚአብሔር። ሰውን የሚያጎላ ነገር ሁሉ ጤናማ አይደለም። የመስቀሉ ራእይ፣ የመስቀሉ መንፈስ ያልነካው ሰው ምስክርነት ነው። አዋቂውን እንዲደነቅ ያደረገው እውቀት ስጋዊና መሬታዊ ባህሪው የጎላ ይሆናል። የሚታወቀው የጌታ ነገር ክብርና ግርማ የሰውን ስጋ ወደ መስቀሉ የሚያስጠጋ የተገለጠው ክብር ክብሩ እንዲሆንለት ሰውን ከራሱ የሚያሸሽ በመስቀሉ ኃይል የጠራ እውቀት ይሆናል። የጠራ እውቀት ይሆናል። ክብር ለእግዚአብሔር ይሁን። ክርስቲያን የሆነ በጌታ ክብር፣ በጌታ ህይወት፣ በጌታ ባለው ነገር ማንነቱን የሚያቅሰው ክሊን ይሆናል። ክሊን ጉረኛ አይሆንም፣ ትምክተኛ አይሆንም። የማነስ ወይም የማደግ ወይም ዝቅ ከፍ የማለት ነገር በሽታ አይጠናወተውም። ሰዎች እንዲያስታውሱት አስታውሱኝ ብሎ አይልም። ቢረሱት ደስ ይለዋል። ክብር ለእግዚአብሔር ይሁን። ለምን? ትልቁን ጌታ አስተናግዷል። ከሰው የሚመጣ ከምላስ መርገብገብ የሚመጣ ጭቃ ከሆነ ምላስ የሚመጣ ክብር ጭቃ ነው፣ ጭቃ ነው። ቢረሷችሁ ሰዎች ምንም ዋት ኢዝ ኢት ኢየሱስን አግኝተናል። ክብር ለእግዚአብሔር ይሁን። አዳምጡ፣ ጌታ በሚያስተምረን ሰማያዊ እውነት እኛን በእኛነታችን ከምናውቅበት እውቀት እያሳነሰን በጌታ በሆነ ትምክህት የምንሞላ እንሆናለን። ክብር ለእግዚአብሔር ይሁን። እኛን ከእኛነታችን ያወጣናል። ለምን? ኢየሱስን ነው እንድንሞላ እንጂ ኢየሱስ እኔን እንዳሰበ አንቺን የሚያስብሽ እያልን እንድንኖር አረግም። እኔ ያገኘሁት ኢየሱስ አንተም አግኝተዋል፣ እንዴት አላየኸውም? ለእኔ የሆነ ሁሉ እኮ ለአንተም ነው እንባባላለን እንጂ ጌታ ጎበኘኝ እስኪ ጸልያቸዋለሁ ሲባል የዞረበት ክርስትና ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ኢየሱስ ብልጥግናው ለማን ነው? ለሁሉም፣ ላመኑት ሁሉ ባለጠጋ ነው። ለተስፋዬ ኃይሌ፣ ለሐዋርያት ነቢያት፣ ለተቀቡ አገልግሎት ባለጠግነቱ ለእናንተ ሁሉ ነው። አታጥብቡ ልባችሁን፣ ጓዙን ጠቅልሎ መጥቶላችኋል። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ቦታ ላይ ምንመለከተው ጌታ በሚያስተምረን ሰማያዊ ዑነት እኛን በእኛነታችን ከመናውቀበት ዕውቀት እያሳነሰን በጌታ በሆነ ትምክህት ይሞላናል። ሲምፕል እንሆናለን። ክርስቲያን ኮምፕሌክስ አይሆንም ሲያደግ። ሲምፕል እንሆናለን። ሲምፕል ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ይሆናል። ኢየሱስ ጌታ ይሆናል። ክብር ለእግዚአብሔር ይሁን። ስለዚህ አዲሱ ሰው ማን ነው? በክርስቶስ ኢየሱስ የሚኖር ነው። ያለ ጌታ ኢየሱስ የማይኖር ነው። ቅርንጫፍ ግንዱ ላይ ከሌለ ጠውልጎ ጭራሮ እንደሚሆን በጌታ የማይኖር አዲስ ሰው የለም። ያለ ጌታ ኢየሱስ አይኖርም። አዳምጡኝ ወይ ጌታ ልጆች፣ አዳምጡኝ ምነግራችሁን። በእግዚአብሔር ቤት ውስጥ የኖራችሁ ታሪክ እሱ አይደለም ታሪካችሁ። ዛሬ ከጌታ ጋር ያላችሁ ህይወት ነው። ዛሬ ኢየሱስ የት ነው ያለው ነው? ግለጡት፣ ኢየሱስን ግለጡት። እግዚአብሔር እናንተን ሊጠቀምባችሁ ይፈልጋል። በእግዚአብሔር ቤት ውስጥ ከነማን ጋር ተወዳይታችሁ የት ቦታ እንዳገለገላችሁ ምን እንደሆናችሁ ምን እንዳወቃችሁ አይደለም። ዛሬ ኢየሱስ ለእናንተ ህይወት መሆኑ ነው፣ ክብር መሆኑ ነው፣ ጌጥ መሆኑ ነው። ይሄንን መርሳት የለብን። ሁለቱን አዳሞች እንዳንረሳ። የመጀመሪያው አዳም ከምድር የሆነ ምድራዊ ነው፣ ሕያው ነፍስ ያለው ነው። የመጨረሻው አዳም ሰማያዊ ነው፣ ህይወትን የሚሰጥ መንፈስ ነው። የክርስትና መታወቂያ መለያ ኢየሱስ ነው ያለ ሰው ምንም ራሱን አባንዳን ያረጋል። የእግዚአብሔር ስም ብሩክ ይሁን። አይኖቻችንን ከላያችን ላይ እናነሳለን። የእግዚአብሔር ስም የተባረከ ይሁን። ሐሰተኛ መንፈሳዊ ህይወት ሰው ተኮር፣ ልምምድ ተኮር ያያችሁት እኮ ያለ የመሰለ ነው። ዲስከኔክት ያረጋል። ሐሰተኛ መንፈሳዊ ህይወት ሰው ተኮር ነው፣ ልምምድ ተኮር ነው፣ ሰው በሚሆነው ላይ የተመሰረተ ነው። ራስን በራስ ማወቅ ጉራ ትምክህት፣ ሰው ብቻ እኔ ከሌ እኔ የከሌ ነኝ የሚያሰኝ ያመጣል። በጌታ ግን የሆነ ነገር ሁሉ አቀፍ የሆነውን ጌታን ለሌላውም እናስበዋለን፣ ለኛ ብቻ እናረገው። እኔነት የለም። ክርስቶስ ሁሉን ነው፣ በሁሉም ነው። ጳውሎስ ሐዋርያ ይህን ያለው እናንተ ቆሮንቶስ ሰዎች፣ እኔም ጳውሎስም አጵሎስም ኬፋም ሁሉ የእናንተ ሆኖላችሁ እያለ የከሌ ነኝ የከሌ ነኝ ትላላችሁ፣ ምን ነካችሁ ነው የሚለው። ሁሉ የእናንተ ነው። የእግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር ይህንን እውነት በውስጣችሁ ይትከልላችሁ። እንጸልይ። የእግዚአብሔር ስም ብሩክ ይሁን። የእግዚአብሔር ስም ብሩክ ይሁን። ለምንድን ነው እንዲህ ያለ ትምህርት መማር የሚገባን? ለምን እንደሆነ የጸለይን አነብላችኋለሁ። አንድ ቃል በጣም አስፈላጊ ቃል። ለምንድን ነው እንዲህ ያለ ትምህርት የምንማረው? እግዚአብሔር ለቤተ ክርስቲያን የሰጣቸው ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች ጆብ ዲስክሪፕሽናቸው ተሰጥቷል። የሥራ ድርሻቸው የሚያስገኙት ውጤት አንድ ብቻ ነው። ሁላችን የእግዚአብሔርን ልጅ እንድናምነው እንድናውቀው ሙሉ ሰው በሱ እንድንሆን የክርስቶስ ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ለማድረግ ነው። የእግዚአብሔር ስም የተባረከ ይሁን። ዛሬ ባለንበት ዘመን ውድ ወገኖቼ ኢየሱስ ክርስቶስ የማይሰበክበት ዘመን ውስጥ መጥተናል። እግዚአብሔር ከዚህ አድነን። የእግዚአብሔር ሙላት ወደ እናንተ ክርስቶስ የእግዚአብሔር ሙላት ወደ እናንተ እንዲመጣ ወደ እኔ እንዲመጣ ያስፈልገናል። እንዲህ ያለ ስብከት የሚሰማበት ምክንያት ምንድን ነው? ድነን ከዛ በኋላ እግዚአብሔር በምድራዊ ሕይወታችን በሚያደርግልን ታሪክ እንድንኖር አይደለም የእግዚአብሔር ዓላማው። የእግዚአብሔር ዓላማው እናንተን ወደ ክርስቶስ ሙላት ማድረስ ነው። የእግዚአብሔር ስም ብሩክ ይሁን። ኢየሱስ ጌታ የሞተበትን ትልቁን ዓላማ ትልቁን ምስጢር ልንረዳ ይገባል። ወደ ሙላቱ ልክ እስክንደርስ ድረስ ይፈልጋል። ክብር ለእግዚአብሔር ይሁን። የቤተ ክርስቲያን አባላት እንድትሆኑ አይደለም ጌታ ይሞተው፣ ወደ እርሱ ሙላት የሱ እንድትሆኑ በርሱ እንድትኖሩ ነው። እንዴት ያለ ጸጋ ነው ለኛ የተሰጠን! የእግዚአብሔር ስም ብሩክ ይሁን። ዛሬ ጌታን ራት እንወስዳለን። የተከፈለልንን ዋጋ እናስባለን። ኢየሱስ ክርስቶስ እኔና እናንተን ታሪካችንን ለመለወጥ ያገኘን ቦታ ላይ ታሪካችንን እያሰብን፣ የት ጋር እንደተገናኘን እያሰብን የጌታን ራት እንወስዳለን። መታሰቢያውን ስንወስድ የተከፈለልን ዋጋ፣ ጌታ ለእኔና ለእናንተ በመሞቱ የተከፈለው ዋጋ ለየትኛው ታሪካችን እንደሆነ ማወቅ አለብን። ለሰራነው ኃጢአት ብቻ አይደለም፣ በኃጢአታችንና በበደላችን ሙታን ሳለን ነው ኢየሱስ እኔና እናንተን ያገኘን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። በዚህ ጸጋ ውስጥ እያለን መታሰቢያውን እንወስዳለን። መታሰቢያውን እንወስዳለን። ለመታሰቢያው እንዘጋጃለን። በጸሎት መንፈስ ውስጥ እንሆናለን። ወንድማችን ጋሽ በድሩና ወንድማችን ዶክተር ጂሚ የጌታን ራት ይሰጣሉ። ክብር ለእግዚአብሔር ይሁን። ሁላችንም በጸሎት መንፈስ እንዳለን ከነሱ ጋር አብረን እንሆናለን። አስቡት ኢየሱስ ክርስቶስን፣ ተመልከቱት፣ በልባችሁ ስፍራ ስጡት፣ አስተናግዱት። የእግዚአብሔር ስም ብሩክ ይሁን።
ከእግዚአብሔር ቃል አነባለሁኝ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 24 ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶ እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ አድርጉት አለ። እንጸልያለን። በሰማይና በምድር ታላቅ የሆንክ እግዚአብሔር አምላካችን ሆይ እኛን ስለወደድከን አንድያ ልጅህን ወደዚህ ዓለም ላክ። ለእኛ እንዲሞት ሥጋው እንዲቆረስ በመስቀል ላይ ሕይወቱን እንዲሰጥ ስላደረግ እናመሰግናለን። በዚህ ሰዓት ጌታ አምላክ ሆይ ከዚህ ከተደረገልን ታላቅ ሥራ የተነሳ እኛም ድነን በአንተ ውስጥ እንድንሆን ስላደረግ እናመሰግናለን። እነሆ ለመታሰቢያ በምንወስድበት ጊዜ አምላካችን ሆይ ኅብስቱ እነሆ ለሰውነታችን ጠገን ፈውስ እንዲሆን መንፈሳዊ ሕይወታችን የተፈታ እንዲሆን ለአንተ የተሰጠ እንዲሆን እንዲያደርገን ሁል ጊዜ እንድናስብና ጌታ አምላክ ሆይ ያንተን አዳኝነት ሌሎች ሰዎች የምናገርበትን ኃይልና ጉልበት እንድሰጠን እንለምናለን። በጌታችን በኢየሱስ ክርስቶስ ስም አሜን።
አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 24 እስከ 27 በጌታ ስም አነባለሁ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ፣ ይህ ጽዋ በደሜ የሚሆን የአዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ፣ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። እንጸልይ። ሃሌሉያ ሃሌሉያ ሃሌሉያ። ረቤለ ረቦ ሼሪ ቤለ ረቦ ስቲያ قدوس 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 الناهي ويونك هلو نمتش اللي يسراويت كي تاك زيابير هوي سلارك كلن ملكام نگر هلو ناكبر هالن نامسكن هالن كي تاوي سلن ياس التل بمسك اللاي موتا دمسل فسس هالن سمي بارك بمقرفك وسل سلا تفوس سمي بارك كي تاوي يمدان اللبس علبسكن سمي بارك بزيلا يدمو جيتا ويز ادكن مدرب عدرب كلن سمي بارك اكزابير هوي ببرهاني يتمال عالسن دمه رتلت سلميات عن سمي بارك جيتا هوي سلزي هلو سمن مبارك عالن جيتا هوي هلا چنم اندبقو جنك بزبز نبر انتا جن ودا نفسات جن ارنيانا رفت عمدهان سمي بارك سلزي هلو سمن مبارك عالن كدامي يتنسى ينقوز كهانات عد الركن كدامي يترسى يترمرت تولد لرستي يتلي وغنسل عد الركن سمي بارك جيتاو سلزي هلو ناكبر هادلن جيتاو هوي تدرق لنا غريلة تنتنا سبزند اردان جيتاو هوي موتنا تنسعين إلا تلات مننا قربة تنسع قايس ستن دفرتو ستن جيتاو سلزي هلو سمي بارك እንግሉ ባንዲ ያልጂ በናዝሬቱ በኢየሱስ ክርስቶስ አሜን።
እኛ በሶች ስንሆን አንድ አካል ነን። ሁላችንም ያን አንዱን እንጀራና አንዱን ጽዋ እንካፈላለን። ስለዚህ በየተራ የበጣን ህብስቱንና ጽዋውን እንወስዳለን።
Yeah.